ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ25ና በ31 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ጥር 25 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምን አመሻችሁ።
ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችኋል። የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባተና
እኔም አሉላ ከበደ ነን።
ያለፈው የአውሮፓውያን ዓመት 2014 በዓለም ዙሪያ የፖለቲካና ሲቪል መብቶች በከፋ ይዞታ ላይ የቆዩበት ነው ሲል የመብቶች ተሟጋች ድርጅቱ ፍሪደም ሃውስ አስታውቋል። በምሽቱ የመጽሔት ክፍለ ጊዜ ዘገባ አለን። ለምሽቱ ዋና ዋና ዜና አሉላ።
በምሽቱ ዋና ዋና ዜናዎች በምስራቃዊ ዩክሬን የታጣቂ ሚሊሻዎቹን ቁጥር እስከ 100 ሺህ ለማድረስ በታለመ ውጥን አፍቃሪ ራሽያው ተገንጣይ ቡድን ተጠራ። በቦኮ ሐራም ነውጠኞች ትናንት እሁድ ሊይዟት ሞክረው በመንግስቱ የጦር ኃይል በተባበሩት በሰሜኗ ማይዱጉሪ ከተማ ሰራተኞች ከየመንገዱ አስከሬኖችን እያነሱ መሆናቸው ተገለጡ፣ የሚሉት ከዋና ዋና ዜናዎች ውስጥ ናቸው።
አሁን የሰዓቱን የዓለም ዋና ዋና ዜና እናሰማችሁ። የተከበራችኋል
በምስራቃዊ ዩክሬን ታጣቂ ሚሊሻዎቹን ቁጥር እስከ 100 ሺህ ለማድረስ በታለመ ውጥን አፍቃሪ ራሽያ ተገንጣይ ቡድን ተጠርቷል። ራሱን የዶኔትስክ ህዝብ ሪፐብሊክ በሚል የሰየመውን የዩክሬን ተገንጣይ ቡድን መሪ አሌክሳንደር ዛራኮንኮ ይቅርታ አድማጮች፣ ይሄን አረፍተ ነገር ደግመዋለሁ። ራሱን የዶኔትስክ ህዝብ ሪፐብሊክ በሚል የሰየመውን የዩክሬን ተገንጣይ ቡድን መሪ አሌክሳንደር ዛካረቼንኮ ጠቅሶ የቡድኑ የዜና ማሰራጫ በዛሬው ዕለት እንደዘገበው ጠላት ያለው የዩክሬን መንግስት በቡድኑ በደቡባዊ ዶኔትስክ ግዛት ጥቃት ለመሰንዘር ኃይሉን እያጠናከረ በመሆኑ ሚዛን መጠበቅ የሚያስችል ምላሽ በማስፈለጉ ነው የክተት ጥሪውን ያሰማው። በጎ ፈቃደኞች ምልመላው በቀጣዩ 10 ቀናት ውስጥ እንደሚጀምርና የቡድኑን ኃይሎች ራሱን የሉሃንስክ ህዝብ ሪፐብሊክ ብሎ ከሚጠራው ሌላው የዩክሬን ተገንጣይ ቡድን ኃይሎች ጋር የማዋሃድ እቅድ መኖሩንም ቡድኑ አክሎ ገልጧል። ይህ በእንዲህ እንዳለ የጀርመኗ ቻንስለር አንጌላ መርክል አገራቸው ለዩክሬን ጦር መሳሪያ አትሰጥም ሲሉ ተናግረዋል። መርክል በቡዳፔስት የሃንጋሪውን ጠቅላይ ሚኒስትር ቪክቶር ኦርባንን ካነጋገሩ በኋላ በሰጡት በዚህ አስተያየት ዩክሬን ግጭት ወታደራዊ መንገድ መፍትሄ ያገኛል ብለው አያምኑም። ዩክሬንና ምዕራባውያን ተገንጣይ ቡድኑ ከባድ መሳሪያዎችን ጨምሮ የተለያዩ የጦር መሳሪያዎችን በማስታጠቅና የጦር አማካሪዎችን በመላክ የዩክሬንን ችግር በማባባስ ሩሲያን ቢወነጅሉም ሩሲያ ግን ስታስተባብል ቆይታለች። በሌላ ዜና ዩናይትድ ስቴትስ ለኪየቭ የመከላከያ እና እንዲሁም የውጊያ ጦር መሳሪያዎችን ለመስጠት ሀሳብ ስታወጣና ስታወርድ መቆየቷን አንድ ታዋቂ ዩናይት ስቴትስ ጋዜጣ ይፋ አደረገ። የኒውዮርክ ታይምስ ጋዜጣ በትላንት እትሙ እንደዘገበው ለዩክሬን ኃይሎች የጦር መሳሪያዎችን በመስጠቱ ሀሳብ ላይ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ እስካሁን ከውሳኔ ላይ ባይደርሱም የወታደራዊ እርዳታን የሚመለከቱትን ጥያቄዎች አስተዳደራቸው በአዲስ እይታ እየመረመረ መሆኑን አመልክተዋል። ኒውዮርክ ታይምስ ይፋ ያልሆኑ ምንጮችን ጠቅሶ እንደዘገበው የውጭ ጉዳይ ሚኒስትር ጆን ኬሪ፣ የጦር ኃይሎች ጠቅላይ አዛዥ ጀነራል ማርቲን ዴምሲ እና የፕሬዚዳንት ኦባማ የብሔራዊ ጸጥታ ጉዳዮች አማካሪ ሱዛን ራይስ ሁሉም ለዩክሬን የጦር መሳሪያ እርዳታ የመስጠቱን ሀሳብ በአዎንታዊ ይመለከቱታል። በተመሳሳይ የዩክሬኑ ፕሬዚዳንት ፔትሮ ፖሮሼንኮ ባለፈው ህዳር ወር የጠየቁት የመከላከያ የጦር መሳሪያዎች እርዳታ እንዲፈቀድ የዩናይት ስቴትሱ የመከላከያ ሚኒስትር ቼክ ሄግል የሚደግፉ መሆናቸውን ይፋ አድርገዋል። የኔቶ ጦር አዛዥ ጀነራል ፊሊፕ ብሪድ ላቭም ለዩክሬን ጦር ለውጊያ የሚያግዙ መሳሪያዎች እርዳታ መስጠትን ይደግፋሉ።
የቦኮ ሐራም ነውጠኞች ትናንት እሁድ ሊይዟት ሞክረው በመንግስቱ የጦር ኃይል በተባረሩባት ማይዱጉሪ ከተማ ሰራተኞች ከየመንገዱ አስከሬኖችን እያነሱ ነው። አንድ የናይጄሪያ የጸጥታ ባለስልጣን ሲናገሩ በትናንት ውጊያ ቢያንስ 500 የቦኮ ሐራም ተዋጊዎች መገደላቸውን ገልጸዋል። ማይዱጉሪ የሚገኝ የቪኦኤ ዘጋቢ በበኩሉ በርካታ ሲቪሎች በውጊያው ተገድለዋል ብሏል። ከመካከላቸው ከፊሎቹ የተገደሉት ከጦር ሰራዊቱ ጎን ሆነው ሲዋጉ መሆኑንና በተባራሪ ጥይት እንዲሁም የአየር ኃይሉ በጣላቸው ቦምቦች የተመቱም እንዳሉባቸው ጠቅሰዋል። ትናንት የአደን ጠብመንጃዎችን፣ ቆመጦችንና ቆንጨራዎችን የያዙ በብዙ መቶ የሚቆጠሩ ሲቪሎች ወታደሮችን እናግዛለን ብለው ወደ ውጊያው ሲገሰግሱ ማየቱን እዚያው የሚገኘው የቪኦኤ ዘጋቢ አመልክቷል። የቦኮ ሐራም ተዋጊዎች ከሁለት አውራ ጎዳናዎች በኩል ከተማዋ ላይ ጥቃት መፈታቸውን የቦርኖ ክፍለ ሀገር አስተዳዳሪ ካሽም ሸቲማ ገልጸዋል። አላማቸው ከተለያዩ የክፍለ ሀገሩ አካባቢዎች ተሰደው ከተማው ውስጥ የተጠለለውን ብዛት ያለው ህዝብ ለመግደል ነበር ሲሉ አስተዳዳሪው አመልክተዋል። ወታደሮቹንና ሲቪሎቹን ተዋጊዎች አመሰገኑት የሀገረ ቦርኖ ገዢ ሸቲማ ቦኮ ሐራም እንደሚሸነፍ እተማመናለሁ ብለዋል። ቦኮ ሐራም ማይዱጉሪ ከተማን ለመያዝ ሞክሮ ሲከሽፍበት ይህ ሁለተኛ ጊዜ መሆኑ ነው።
ለሁለቱ የደቡብ ሱዳን ተቀናቃኝ መሪዎች የሚያገለግል የስልጣን ክፍፍል ማዕቀፍ በኢትዮጵያና ከተማ አዲስ አበባ ውስጥ ተፈረመ። የደቡብ ሱዳን የማስታወቂያ ሚኒስትር ለጋዜጠኞች በሰጡት ቃል ስምምነቱ የተፈረመው በፕሬዝዳንት ሳልቫኪርና በሽምቅ ተዋጊዎች መሪ ሪክ ማቻየር መካከል መሆኑን ገልጠዋል። ስምምነቱ በሁለቱ መካከል ያለው ግጭት የሚቆምበትን ትክክለኛ ወቅትና የአንድ መንግስት ወይም የአንድነት መንግስት የሚቋቋምበትን የጊዜ ገደብም ያስቀምጣል። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስተያየት ሰጥተዋል።
I am confident that the two leaders will respect what they have signed today. In the coming February, we will see that a comprehensive peace agreement will be signed. This is what the people of South Sudan.
ሁለቱ መሪዎች ዛሬ የፈረሙትን ስምምነት እንደሚያከብሩት ተማመናለሁ። በመጪው የካቲት ደግሞ አጠቃላዩ የሰላም ስምምነት ይፈረማል። ይህንን ነው የደቡብ ሱዳን ህዝብም ሆነ የክልሉ እንዲሁም የዓለም አቀፉ ማህበረሰብ ከነዚህ መሪዎች የሚጠብቀው። ይህን ማድረግ አለመቻል ግን ሁላችንንም ቢሆን ይልቁንም የደቡብ ሱዳንን መሪዎች እጅግ ከፍተኛ ዋጋ ያስከፍላል።
ይህ ስምምነት በመጪው ሚያዝያ ወር እንደሚሆን ባለስልጣናቱ መናገራቸው ተሰምቷል። እናም ብሔራዊ የጋራ መንግስት ደግሞ በመጪው ሐምሌ ወር እንደሚመሰረት ታውቋል።
ግብጽ ከአንድ አመት በላይ በእስር ላይ ያቆየችውን የአልጀዚራ የዜና አውታር ጋዜጠኛ ትናንት ለቃ ወደ ሀገሩ እንዲመለስ አድርጋለች። የፕሬዝዳንት አብዱልፋታህ ኤልሲሲን ይሁንታ የግብጽ ባለስልጣናት ይፋ ማድረጋቸውን ተከትሎ ነው። በአሸባሪነት የተፈረጀውንና የታገደውን የሙስሊም ወንድማማችነት ፓርቲ ረድተሃል በሚል ቶን የተወነጀለው ፒተር ግሬስት ከካይሮ ወደ ቆጵሮስ ከበረረ በኋላ ወደ አውስትራሊያ ያመራው ከሽብር ጋር በተዛመደ ጥፋት ተወንጅሎ ባለፈው አመት ግብጽ ፍርድ ቤት የ7 አመት እስራት የፈረደበት ጋዜጠኛ ላለፉት 400 ቀናት በግብጽ ወህኒ እስር ላይ ቆይቷል። እንደ አውሮፓውያን የዘመን አቆጣጠር ከታህሳስ 2013 ዓመተ ምህረት ጀምሮ ከግሬስት ጋር ታስሮ የቆየው የግብጽ ተወላጅነት ያለው ካናዳዊ መሐመድ ፋህሚም በቀናት ውስጥ በተመሳሳይ ሁኔታ ወደ አገሩ ካናዳ ይላካል ወይም ዲፖርት ይደረጋል ሲሉ የግብጽ የደህንነት ባለስልጣናት አስታውቀዋል። ጥይት ያለቀበት የቀለህ መያዣ ይዞ በመገኘት ጭምር የተወነጀለውና የ10 አመት እስራት የተፈረደበትን ግብጻዊ መሐመድ ባህርን እጣ አስመልክቶ ግን እስካሁን ከባለስልጣናቱ የተሰማ ቃል የለም።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የ4 ትሪሊዮን ዶላር ወጪ ያካተተውን የአገሪቱን የመጪው የ2016 ዓመተ ምህረት የበጀት እቅድ ለምክር ቤቱ ላኩ። ኦባማ ዛሬ ለዩናይትድ ስቴትስ ምክር ቤት የላኩት ይህ ሰነድ እጅግ ከፍተኛ ገቢ ባላቸው አሜሪካውያን ላይ ከፍተኛ ቀረጥ ሲጥል፣ የገቢ ወጪያቸው አላፈናፍላላቸው የመካከለኛ ገቢ ያላቸው አሜሪካውያን የቀረጥ ቅናሽ የሚያደርግ መሆኑ ተመልክቷል።
በጽንፈኛው እስላማዊ ቡድን እስላማዊ መንግስት ተገደለ ስለተባለው ጃፓናዊ ጋዜጠኛ ኬንጂ ጎጆ ጉዳይ ሰፊ ምርመራ አካሄዳለሁ ስትል ጃፓን ዛሬ አስታወቀች። አጠር ያለ ዘገባ አዳነች ፍሳይ ይዛለች።
ጃፓናውያን ኬንጂ ጎቶ በተባለው የሀገሪቱ ዜጋ ጋዜጠኛ ሞት ሀዘን ላይ ባሉበት በአሁኑ ወቅት የሀገሪቱ የካቢኔ ዋና ጸሐፊ ዮሺሂዴ ሱጋ እርምጃ እንደሚወስዱ አስታውቀዋል። እስላማዊ መንግስት ነኝ የሚለው ቡድን ለፈጸመው ኃጢአት ተገቢውን ቅጣት እንዲያገኝ ለማድረግ ከዓለም አቀፍ ማህበረሰብ ጋር ማስተባበሩን እንቀጥላለን። ጉዳዩን በሚገባ ለመመርመር ውጤታማ ሊሆን የሚችል ዘዴን እንከተላለን ነው ያሉት። የጃፓን ጠቅላይ ሚኒስትር ሺንዞ አቤ ዛሬ ማለዳ ስለ ጉዳዩ ለመነጋገር የካቢኔ ስብሰባ ጠርተዋል። የሟቹ ጋዜጠኛ እናት ጁንኮ ኢሺሮ ደግሞ በልጃቸው ተልእኮ ለመቀጠል ቃል ገብተዋል። ሁሌም ቢሆን በዓለም ጦርነት እንዳይኖር የማድረግ ተስፋ ነበረው። ልጆችን ከጦርነትና ከድህነት የማዳን ፍላጎትም ነበረው። እኔም በእናንተ ድጋፍ በልጅ ዓላማ ለመቀጠል ቃል ገባለሁ ነው ያሉት። በጽንፈኛው አማጽያን በተያዘው ዮርዳኖሳዊ አይሮፕላን አብራሪ ጉዳይ እስካሁን ባለው ጊዜ የሚታወቅ ነገር የለም። የጃፓናዊውን ጋዜጠኛ መገደል ቪዲዮ የታየው ጽንፈኛ ቡድን በአጥፍቶ መጥፋት ተግባር ተሳትፋለች የምትባለው ኢራቃዊት እስረኛ እንድትፈታ በመጠየቅ የሰጠው የጊዜ ገደብ ካለፈ 2 ቀናት በኋላ ነው። የግድያው ተግባር ባለፈው ቅዳሜ ማታ በኢንተርኔት ቪዲዮ ከታየ ሰዓታት ካለፉ በኋላ ጃፓንና ዩናይትድ ስቴትስ ግድያውን አውግዘዋል።
የተከበራችሁ አድማጮች፣ የዜናው ክፍለ ጊዜ አበቃ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ።
ክብራትና ክብራን አድማጮች፣ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900 11965 እና 12140 ኪሎ ሄርዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 25 2007 ዓ ም ፕሮግራማችን ነው።
አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ለሁለቱ የደቡብ ሱዳን ተቀናቃይ መሪዎች የሚያገለግል የስልጣን ክፍፍል ማዕቀፍ አዲስ አበባ ላይ ተፈረመ። በሁለቱ መካከል ያለው ግጭት የሚቆምበትን ትክክለኛ ወቅትና የአንድነት መንግስት የሚቋቋምበትን የጊዜ ገደብ የሚያስቀምጠው ስምምነት የተፈረመው በፕሬዚዳንት ሳልቫኪርና በተቃዋሚዎቹ መሪ ሪክ ማሻየር ነው። ፊልቶን አልዩ ከጁባ ያጠናቀረውን ዘገባ አዲሱ አበባ ያቀርበዋል።
ሚኒስትሩ ማይክል ማኩዌል እንደገለጡት በዚህ ወር ማብቂያ ገደማ ለውይይት መቅረብ ያለባቸው አንገብጋቢ ጉዳዮች የሽግግር መንግስቱ አወቃቀርና የፕሬዝዳንቱ እንዲሁም የምክትሉ ስልጣንና ኃላፊነት ናቸው። ከእንግዲህ ያለው የሁለት ወር ጊዜ ለፕሬዝዳንት ኪርም ሆነ ለሽምቅ ተዋጊው መሪ ሪክ ማቻር በቂ ጊዜ ስለሚሰጣቸው በሚኖሯቸው ስልጣን ዙሪያ ለመምከርና እስከ መጋቢት ወር ማብቂያ ደግሞ ወደ ስምምነት ለመድረስ ምቹ ሁኔታ ይፈጥርላቸዋል ብለዋል የማስታወቂያ ሚኒስትሩ።
We agreed that on the 19th of this month the principals plus the negotiating team
በያዝነው የአውሮፓውያኑ ፌብሩዋሪ ወር 19ኛው ቀን ዋነኞቹ ባለጉዳዮችና አደራዳሪው ቡድን ወደ አዲስ አበባ ተመልሰው ንግግሮቹ ይቀጥሉና የመጨረሻው ስምምነት ላይ በቀጣዩ ወር ቢያንስ በአምስተኛው ቀን ይደርሳሉ። ከዚያም አደራዳሪዎቹ ስራቸውን እስከ ማርች መጨረሻ ቀጥለው ተግባራዊ የሚሆኑባቸው መንገዶች ይቀይሳሉ። በዚህ መሰረት ቅድመ ሽግግሩ ሂደት አፕሪል መጀመሪያ ማለትም በመጋቢት መጨረሻ ሳምንት ይጀመራል።
የሽግግር መንግስቱ ማብቂያ ጊዜ ይሆናል ተብሎ የታቀደውና የሁለቱ ምክትል ፕሬዝዳንቶች ስልጣንና ኃላፊነት በስራ የሚተረጎመው ደግሞ በሚያዝያ ወር ማብቂያ መሆኑም ተመልክቷል። ነገር ግን አሉ ሚኒስትር ማኩዌል፣ ኢጋድ ለተቀዳሚው ምክትል ፕሬዝዳንቱና ለምክትል ፕሬዝዳንቱ ባወጣው የስልጣን ክፍፍል ማዕቀፍ ዙሪያ መንግስቱ ስምምነት ላይ አልደረሰም።
We are saying there is no first vice president, there is no vice president, there will be two vice presidents.
እያልን ያለነው ቀዳማይ ወይም ምክትል ፕሬዝዳንት አይኖርም ነው። እኩል ስልጣን ያላቸው ሁለት ምክትል ፕሬዝዳንቶች ይኖራሉ። እነርሱም ስራቸውን ህገ መንግስቱ በሚፈቅድላቸው መሰረት ያከናውናሉ።
ሁለቱ ፓርቲዎች አንድ የጋራ መማክርት ሸንጎ ለማቋቋም ግን ስምምነት ላይ እንደደረሱ ማኩዌል አመልክተው፣ በዚህ ነጥብ ላይ ግን አንድ አይነት ውይይት ማስፈለጉ የታመነ ነው ብለዋል። አክለውም ሁለቱም ግን በአንድ ወቅት የተኩስ አቁም ስምምነት ላይ መድረስ እንደሚያስፈልግ ተስማምተዋል ነው ያሉት።
We have not been signing so many agreements. All that we sign is the cessation of hostilities. All the other resolutions.
እስካሁን ብዙ ስምምነቶችን እየፈረምን አልነበረም። ስንፈርም የቆየናቸው ግጭቶችን ስለማስወገድ የሚሉ ናቸው። ቀሪዎቹ ውሳኔዎች በሙሉ በአፍሪካ ህብረት መሪዎች ጉባኤ የተሰጡ ናቸው። አሁን በሁለቱ ዋና ባለጉዳዮች መካከል የተፈረመው ስምምነት ግን በአይነቱ የመጀመሪያው ነው። እናም ሁለቱ ወገኖች ስምምነቶቹን ለማክበር ቃል ገብተዋል።
እንደ አውሮፓውያን ዘመን አቆጣጠር በታህሳስ 2013 ዓመተ ምህረት በተቀጣጠለው በደቡብ ሱዳኑ ግጭት ወደ 2 ሚሊዮን ያህል ህዝብ ከቤት ንብረቱ ተፈናቅሏል። ሁለቱም ተፋላሚ ወገኖች ደግሞ በጠላትነት ላለመታየት እንደ አውሮፓ አቆጣጠር ባለፈው 2014 ዓመተ ምህረት የተደረሰውን የመጀመሪያውን የተኩስ አቁም ውል በተደጋጋሚ ጥሰውታል።
ክብራትና ኮሮና አድማጮች ከአሜሪካ ድምፅ መጽሔትን ነው የተከታተላችሁት ያላችሁት። የሰማችሁትም የዕለቱን አብይ ርዕስ ነው። ትንታኔው መጽሔት ይቀጥላል።
ያለፈው የአውሮፓውያን ዓመት 2014 በዓለም ዙሪያ የፖለቲካና የሲቪል መብቶች ይዞታ አብዝቶ የተበላሸበት ነበር ሲል የመብቶች ተሟጋቹ ፍሪደም ሃውስ አስታውቋል። ባለፈው ሳምንት ፍሪደም ሃውስ ይፋ ያደረገው ዓመታዊ ዘገባ እንደሚያትተው ባለፈው ሩብ ዓመት በዲሞክራሲ በመብቶችና በመብቶች ሂደቶች ላይ እንዲህ ያለ እንቅፋት ገጥሞ አያውቅም። ፍሪደም ሃውስ በሚያወጣው የሀገሮች ደረጃ መሰረት የከፋ የመብቶችና የዲሞክራሲ ዞታ ካለባቸው ሀገሮች ሶሪያን መጨረሻ ላይ አስቀምጧል። ከአፍሪካ ደግሞ ኤርትራና ሶማሊያን ይጠቅሳል። ዝርዝሩን ሄኖክ ሰማግዝሪ ያቀርበዋል።
ያለፈው የአውሮፓውያን ዓመት 2014 በዓለም ዙሪያ የፖለቲካና የሲቪል መብቶች በከፋ ይዞታ ላይ የቆዩበት ነው ሲል የሰብአዊ መብት ተሟጋች ድርጅቱ ፍሪደም ሃውስ በዓመታዊ ዘገባው ያትታል። ያለፈው የአውሮፓውያን ዓመት በተለይ በተለያዩ የዓለም አካባቢዎች አሸባሪዎች በሚሰነዝሯቸው ጥቃቶችና መንግስታት እንዲሁም አማጽያን በሚፈጽሟቸው የዴሞክራሲ መብት አፈናዎች የከፋ ዓመት ሲል ሰይሞታል። አርች ፑዲንግተን የፍሪደም ሃውስ የጥናትና ምርምር ክፍል ምክትል ፕሬዚዳንት ናቸው።
One of the most discouraging developments is this upsurge in terrorism.
ተስፋ ከመያጨልሙ ክስተቶች አንዱ የአሸባሪነት መስፋፋት ነው። ከዚህ በፊት ባሉ አመታት አሸባሪነት በዲሞክራሲ ሂደት ላይ እንቅፋት ሲሆንና የክፋት ጥላውን ሲያጠላ እንዳለፈው አመት 2014 አላየንም።
ፍሪደም ሃውስ በዚህ የከፋ የፖለቲካና የሲቪል ነጻነቶች መዝገብ ላይ ከዓለም ሶሪያን፣ ከአፍሪካ ደግሞ ኤርትራ፣ ሶማሊያ፣ ኢትዮጵያ፣ ማዕከላዊ አፍሪካ ሪፐብሊክና ሌሎችን በዚህ ሰንጠረዥ የከፋ የዴሞክራሲ መብት ይዞታ ያለባቸው ሲል መዝግቧል። ጄኒፈር ደናም የፍሪደም ሃውስ የመገናኛ ብዙሃንና ዴሞክራሲያዊ ነጻነቶች ምርምር ቡድን መሪ ናቸው።
Especially in the Horn of Africa, two of the worst rated countries are Eritrea and Somalia.
በተለይ በአፍሪካ ቀንድ የከፋ ይዞታ አላቸው በሚል ደረጃ ከተሰጣቸው ሀገሮች መካከል ኤርትራና ሶማሊያ ይገኛሉ። ብዙም ሳይርቁ ኢትዮጵያና ጅቡቲ ይከተላሉ።
የፖለቲካና ሲቪል ነጻነቶችን ይዞታ ለመገምገም ፍሪደም ሃውስ የሚጠቀምበት መለኪያ ከአንድ እስከ 7 ነጥብ ይሰጣል። አንድ መልካም ይዞታ ላላቸው ሀገሮች ነጻ ሀገሮች በሚል የሚሰጥ ሲሆን 7 ደግሞ የከፋ ነጻነት ይዞታዎች የሚታዩባቸው ሀገሮችን የያዘ ይሆናል። በዚህ መሰረት ኤርትራና ሶማሊያ 7 ነጥብ ሲያገኙ ኢትዮጵያ በ6 ነጥብ ነጻ ያልሆኑ ሀገሮች ዝርዝር ላይ ተካተዋል። ባለፈው ሳምንት የሰብአዊ መብት ተሟጋች ድርጅቱ Human Rights Watch በኢትዮጵያ በአሁኑ ወቅት ከ19 በላይ ጋዜጠኞች በእስር ላይ እንደሚገኙ ባጠናቀረው መረጃ አትቷል። በኤርትራ ባለፈው ሳምንት ከእስር የተለቀቁ 6 ጋዜጠኞችን ሳይጨምር 16 ጋዜጠኞች መታሰራቸውንም ድርጅቱ ገልጿል። የጋዜጠኞቹ መፈታት በኤርትራ የነጻነት ደረጃ ላይ የሚያመጣው ለውጥ ይኖራል? ጄኒፈር ዳናም
I doubt that it would improve their scores unless there was a real genuine will by the government.
መንግስቱ ነጻ የመገናኛ ብዙሃን ላይ የጣለው እግድ መነሳቱን የሚያረጋግጥ እውነተኛ ፍላጎት እስካልታየ ድረስ ነጥባቸው ይሻሻላል የሚል ሐሳብ የለኝም። ቆንጣጭ የሆኑ አሰራሮቻቸውን በማሻሻል ጋዜጠኞች ሳይታሰሩና ሳይዋከቡ በነጻነት የሚሰሩበት ድባብ እንዲፈጠር መስራት ይኖርባቸዋል። እስካሁን ግን ይሄ ስለመደረጉ የታዩ ምልክቶች የሉም።
በአፍሪካ አህጉር ያለፈው የአውሮፓውያን ዓመት የከፉ የፖለቲካና የሲቪል ነጻነት አፈናዎች የታዩበት መሆኑን ፍሪደም ሃውስ ያስረዳል። ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ምዕራብ ሳሐራ፣ ኢኳቶሪያል ጊኒ ጥቂቶቹ ናቸው። ምስራቅ አፍሪካም ማሽቆልቆል ታይቶበታል። ከዚህ ቀደም በከፊል ነጻ ተብለው የነበሩት ዩጋንዳና ቡሩንዲ በከፊል ነጻ ከሚለው አሁን ነጻነት የሌለባቸው ሀገሮች ጎራ ተሰልፈዋል።
ወደ ቀጣዩ የዜና ዘገባ ስናልፍ ወደ አፍሪካ ጉዳይ ነው የሚመለሰን። እዛው ነው የሚያቆየን። ከአፍሪካ ሀገር በየአመቱ ከ60 ቢሊዮን ዶላር በላይ በህገወጥ መንገድ እንደሚወጣና መጠኑ በየጊዜው እየጨመረ መሆኑን በድጋሚ ተገለጸ ይላል። የአፍሪካ ሀገሮች መውሰድ ያለባቸውን እርምጃ ያካተተውንና ትናንት እሁድ የቀረበውን የዚህን ሪፖርት በተመለከተ ከአዲስ አበባ ማርቴ ቫንደርፎልፍ ዛሬ ዘገባውን አስተላልፋለች። ቆንጅታዬ ታቀርባለች።
የአፍሪካ ሀገሮች በየአመቱ በህገወጥ መንገድ ከአህጉሪቱ የሚወጣውን በብዙ ቢሊዮን ዶላር የሚቆጠር ገንዘብ ለማስቆም ተጨባጭ እርምጃዎች መውሰድ እንዳለባቸው ይህ አዲስ ሪፖርት ያሳስባል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት ባዋቀሩት የጋራ ኮሚቴ የተጠናቀረው ይህ ሪፖርት ገንዘቡ ከአህጉሪቱ የሚወጣባቸው መንገዶች ላይ ያተኮረ ነው። በንግድ እንቅስቃሴዎች፣ በተደራጀ የወንጀል ተግባርና በመንግስት የስራ ዘርፎች አማካይነት በህገወጥ መንገድ የሚገኝ የሚተላለፍ አለዚያም ጥቅም ላይ የሚውል ገንዘብ መሆኑን ነው ሪፖርቱ የሚጠቁመው። የዚህ ከፍተኛ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ኮሚቴ አባል የሆኑት አምባሳደር ኦሉሴጉን አፓታ ሪፖርቱ የህገወጥ ገንዘብ ፍሰቱን ለመግታት ሊወሰዱ የሚችሉ እርምጃዎችን አቅርበዋል ብለዋል።
It is important for African governments to understand the range of methods.
የአፍሪካ መንግስታት ከአህጉሪቱ በህገወጥ መንገድ የሚወጣውን ገንዘብ ለመግታት ጥቅም ላይ ሊውሉ የሚችሉትን መንገዶች መረዳት ያስፈልጋቸዋል። ገንዘቡ ወደ ውጭ የሚወጣባቸውን የንግድ መስመሮች በቅርበት መከታተል ይኖርባቸዋል። የአፍሪካ መንግስታት ለዚህ የሚያስፈልገው አቅም ከሌለ በአፋጣኝ አስፈላጊውን የአቅም ግንባታ ማከናወን፣ አስፈላጊዎቹን ተቋማት መገንባት ወይም ማጠናከርና ወጪውን ማቅረብ ይኖርባቸዋል።
ከ60 ቢሊዮን ዶላር በላይ የሚሆነው በየአመቱ ከአህጉሪቱ በህገወጥ መንገድ የሚነግደው ገንዘብ የሚመነጨው ከተለያዩ በርካታ ዘርፎች ቢሆንም ዋና ዋናዎቹ ምንጮች የነዳጅ ዘይት፣ የከበሩ ድንጋዮችና ማዕድናት መሆናቸው በሪፖርቱ ተጠቅሷል። Tax Justice Network Africa የተባለ የሲቪል ማህበረሰብ ድርጅት ህገወጥ የገንዘብ ፍሰቱ የአህጉሪቱን ልማት የሚጎዳ ከባድ ችግር መሆኑን ጠቅሶ በሪፖርቱና ባቀረባቸው ሐሳቦች መደሰቱን አስታውቋል። የህገወጥ ፍሰቱ አንዱ ዋና አንቀሳቃሽ ኃይል ሙስና መሆኑን አምባሳደር አፓታ ይናገራሉ።
The panel defines corruption in this case as the abuse of entrusted power.
ኮሚቴው በዚህ ጉዳይ ሙስናን በአመኔታ የተሰጠን ስልጣን ያላግባብ ለግል ጥቅም ማዋል ሲል ይገልጸዋል። ይሄ ደግሞ የመንግስት ዘርፎችን ብቻ የሚመለከት አይደለም። በርግጥ በመንግስት ዘርፎችም ላይ ትኩረት ተደርጓል። ነገር ግን በግሉም ዘርፍ ያለ ነገር ነው። ሁለቱም ዘርፎችን ይመለከታል።
የአፍሪካ ህብረትና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን በሰጠው ስልጣን ሪፖርቱን ያጠናቀረውን ኮሚሽን የመሩት የቀድሞ የደቡብ አፍሪካ ፕሬዝዳንት ታቦ ኢምቤኪ ሲሆኑ አህጉራዊው ህብረት በመሪዎቹ ጉባኤ ወቅት ሪፖርቱን አጽድቆታል። ይሁን እንጂ በዚህ ሪፖርት ላይ የቀረቡትን የመፍትሄ ሐሳቦች ሀገሮች ተግባራዊ እስካላደረጉ ድረስ ህገወጥ የገንዘብ ፍሰቱ በየአመቱ በ9.4% መጨመሩን እንደሚቀጥል ነው የሚጠበቀው።
ወደ ተከታዩ የመጽሔት ዘገባ እናልፋለን። በደቡብ አፍሪካው ጆሃንስበርግ ከተማ ሰፈሮች የሚኖሩ የውጭ ሀገር ዜጎችና ንግዶቻቸው ላይ ጥቃት እየበዛ መምጣቱን ዓለም አቀፉ የፍልሰት ድርጅት IOM አውግዟል። በአገሪቱ የሚገኙ ባዕዳን ዜጎች ላይ በሚደርሰው ጥላቻ ላይ የተመሰረተ ጥቃትን ለማስቆም የደቡብ አፍሪካ መንግስት አፋጣኝ እርምጃ እንዲወስድም IOM ጠይቋል። የIOM ዋና ጽህፈት ቤት ከሚገኝበት ጄኔቫ ሊሳ ሽላይን የዘገበችውን ትዝታ በላቸው ታቀርባለች።
በደቡብ አፍሪካ ባዕዳን ዜጎች ላይ የሚደርሰው ጥቃት ከሶዌቶ አልፎ አሁን ወደ ሁለት ትላልቅ የጆሃንስበርግ ከተሞች ወደ አሌክዛንደራና ላላንጌት መዛመቱን ዓለም አቀፍ የድንበር ተሻጋሪ ሰራተኞች ድርጅት IOM ይናገራል። ባለፉት 2 ሳምንታት ብቻ በእነዚህ ከተሞች በመጤ ሰራተኞችና በአገሪቱ ዜጎች መካከል በተካሄደ ጥል የ9 ሰዎች ህይወት አልፏል። ከግጭቱ ጋር በተያያዘ ከ165 በላይ ሰዎች ቁጥጥር ስር ውለዋል። የአይኦኤም ቃል አቀባይ ጆኤል ሚልማን እንደሚሉት ከ700 በላይ የሚሆኑ ከሶማሊያ፣ ከኢትዮጵያና ከባንግላዴሽ ወደ ደቡብ አፍሪካ የተሰደዱ ግለሰቦች ሱቆች መዘረፋቸው ታውቋል።
Prejudices and stereotypes about migrants unfortunately fuel the sentiments of those who choose to loot and plunder the shops of hard-working
entrepreneurs. የሚያሳዝነው ከባዕድ አገር ስለመጡ ብቻ በሚደርስባቸው መገለልና ጥላቻ ምክንያት ነው። ተክተው ራሳቸውን በንግድ ማቋቋም የሚጥሩ መጤ ሰራተኞች ላይ ዘረፋና ግድያ የሚደርሰው። ስደተኞች ደቡብ አፍሪካ የሚመጡት የኛን ስራ ለመቀማትና ማህበረሰብ ውስጥ ለመደላደል ነው የሚል የተዛባ አመለካከት አለ። እውነቱ ግን ብዙ መጤ ሰራተኞች ስራ በመፍጠር ኢኮኖሚውን ያንቀሳቅሳሉ። ከዚያ የሚጠቀሙት ደግሞ ሁሉም ደቡብ አፍሪካውያን ናቸው።
ዓለም አቀፍ የድንበር ተሻጋሪ ሰራተኞች ድርጅት IOM በደቡብ አፍሪካ የሚገኙ መጤ ሰራተኞች ቁጥር ምን ያህል እንደሆነ በእርግጠኝነት መናገር አይቻልም። ነገር ግን ከ1.6 ሚሊዮን እስከ 2 ሚሊዮን የሚደርሱ የተመዘገቡ ባዕዳን ዜጎች በአገሪቱ ይገኛሉ። ህገ ወጥ የሚባሉት መጤ ሰራተኞች አሃዝ ግን 4 ወይንም 5 ጊዜ ከዚያ ይበልጣል ይላል IOM። አብዛኞቹ መጤ ሰራተኞች ጆሃንስበርግና ፕሪቶሪያ በሚጠቃለሉበት በጉታንግ ክፍለ ግዛት ነው የሚኖሩት። ምንም እንኳን አብዛኞቹ ባዕዳን ዜጎች ላይ የሚሰነዘር ጥቃት በጉታንግ ክፍለ ሀገር ቢሆንም አሁን አሁን ጥቃቱ በሰሜን ኬፕ፣ በምዕራብ ኬፕና በኳዙሉ ናታል ግዛቶችም መዛመቱን IOM ይናገራል። የIOM ቃል አቀባይ ጆኤል ሚልማን ለአሜሪካ ድምጽ ራዲዮ እንዳብራሩት በደቡብ አፍሪካ ባዕዳን የሚጠሉት በተለያዩ ምክንያቶች ቢሆንም ከመላ አህጉሪቱ ወደ ደቡብ አፍሪካ የሚጎርፉት ግን በኢኮኖሚዋና ባላት ሊብራል ማህበራዊ ፖሊሲ ተማርከው ነው ይላሉ።
It's been a big haven for gay, lesbian, transgender, intersex migrants who don't feel safe in their own communities. They're often much more open.
ለተመሳሳይ ጾታ ፍቅረኞች ወንዶችና ሴቶች ማናቸውም የግብረ ስጋ ግንኙነት ባህሪ ላላቸው አገሪቱ እንደገነት ናት። ምክንያቱም በገዛ አገራቸው ለደህንነታቸው ዋስትና የሌላቸው ሁሉ በደቡብ አፍሪካ ሻል ያለ ሰላማዊ ህይወት አላቸው። በትውልድ አገሮቻቸው በቀል ሊደርስባቸው ይችላል። ሌሎች ደግሞ ወደ ደቡብ አፍሪካ የሚያቀኑት እዚያ ለመቆየት ሳይሆን ከዚያ ወደ ደቡብ አሜሪካ፣ ወደ ሰሜን አሜሪካ ለመሸጋገር ነው። የተቀሩት ደግሞ ለምሳሌ እንደ ኢትዮጵያና እንደ ኡጋንዳ ካሉ አገሮች ይልቅ ንግድ እዚያ መጀመር ስለሚቀል ወደዚያ ይሄዳሉ። ስለዚህ በብዙ ምክንያቶች ነው ስራ ፈላጊዎች ወደ ደቡብ አፍሪካ የሚያቀኑት።
የደቡብ አፍሪካ መንግስት የባዕዳን ዜጎች ላይ የሚደርሰውን ዘረፋ፣ ጥላቻና አድሎ ተቃውሞ በመናገሩ ዓለም አቀፍ የድንበር ተሻጋሪ ሰራተኞች ድርጅት IOM አመስግኗል። ሆኖም ባዕዳን ዜጎችን ለተደራጀ የወንበዴዎች ጥቃት የሚያጋልጠውን አሉታዊ አመለካከትና ጥላቻ ለመለወጥ ብዙ መሰራት አለበት ይላሉ። በደቡብ አፍሪካ የመጤ ሰራተኞች ደህንነት፣ ንብረታቸውና ክብራቸውን ለማስጠበቅ እርምጃ መወሰድ እንዳለበትም ይናገራሉ።
ከዚህ በሳምንት 7 ቀናት ከምሽቱ 3 ሰዓት እስከ 4 ሰዓት በ25ና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ከመናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርዝ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታደምጡ ክብራትና ክብራን አድማጮች እንጋብዛለን።
በኢንተርኔት amharic.voanews.com ላይ እንገኛለን። በፌስቡክና ትዊተርም ታገኙናላችሁ። VOA አምሃሪክ ብላችሁ ተከተሉን፣ ላይክ አስ ተነጋገሩ።
በእጅ ስልካችሁ voa.horn.mobi እንዲሁም ናይልሳት ላይም እንገኛለን።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለiOS ወይም ለiPhone ለiPad እና ተመሳሳይ መሳሪያዎች ተጠቃሚዎች ከApp Store ወይም ከiTunes Store፣ ለAndroid ተጠቃሚዎች ደግሞ ከPlay Store ወይም ከGoogle Play ታገኛላችሁ።
ፕሮግራሙን እየመራልን ያለው ቴሌላይን ባክ ነው። እንዲሁም አስተናጋጆቻችሁ እኔ አሉላ ከበደና
እኔም ሰለሞን አባተ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
የአሜሪካን ሬዲዮ አዘጋጅ በቅድሚያ ሰላምና ጤና እመኛለሁ። እኔ በከፍተኛ ሸጋ ስጽፍ በበሬ በርቶ ተበራቱ እላለሁ። አብሬ የሁላኩላችሁ የመጀመሪያን ከአድማጮች ደንበኛ በመሆን ፕሮግራሙ ጥሩ ብዙ የሚያስተምር በዚህ ግፉበት በደንብ ደሰመ ከሰላምታ ከተየ ማቀርብላችሁ ዝግጅት በሶስት ሰዓት ዜና ታቀርቡ ዝግጅት ማንኛውም ዝግጅት ግን አይደገምም ሌላ ዝግጅት ነው የምታቀርቡ ለምን ድሮም አይደገመው ለምሳሌ በሶስት ሰዓት የምታቀርቡት በድጋሚ ለሊት ሰዓት ይደገም ጥሩ ነው በጣም አመሰግናለሁ ወዳቸዋለሁ አብዱ ሰላም ከሳውዲ አረቢያ ሪያድ
ለመስጠት ነው ለእናንተ ሪሊ በጣም ነው እኔ ዲሳፖይንት ስታረጉኝ አንዳንድ ጊዜ ለምን መሰላችሁ ወቅታዊ የሆነ ጉዳዮችን ታነሳላችሁ ቀደም ብላችሁም አድቨርታይዝ ታደርጋላችሁ ደጋግማችሁ ግን የምታቀርቡት የምትሰጡት ጊዜ ሪሊ በጣም የሚያሳዝን ነው ሁለት ጥያቄ ተጠይቆ ሳይመለስ ትዘጉታላችሁ ዝግጅቱ ያበቃል አፍሪካ በጋዜጦች በጋዜጦች የሚለው ዝግጅት ላይ እንኳን የምትሰጡትን ጊዜ ያህል እንኳን አትሰጡም። አሁን ይሄንን ማንዱ ፊሳ የተባለ ሰውዬ ለማነጋገር ብላችሁ ጥያቄ ጠይቋላችሁ ምን አላችሁ ዝግጅት አለን አላችሁ ሁለት ጥያቄ ሳይመለስ ዘጋችሁት። ሪሊ ዲሳፖይንቲንግ ነው እና እንደዚህ አይነት ነገር ፕሊዝ ወይም አታንሱት ወይም ደግሞ ጊዜ ስጡትና አንዳንድ ፕሮግራሞቻችሁን እጠፉ። ለምሳሌ አስተያየት ከግለሰቦች የሚሰጠውን እጠፉት አንዳንድ ጊዜ አፍሪካም በጋዜጦች ስሩም እጠፉት። እና ደና ተፈሰቅ ያለ ዝግጅት ታዘጋጅ ጥሩ ነው። አመሰግናለሁ።
በፖድካስታችሁን ሰማለሁ የሰኞ ፖድካስት ማክሰኞም ያንኑ የሰኞን ደገመ አሁን ደግሞ የሐሙሱ እንደገና ያርቡ ላይ ደገመ አፕን ያለኝ እኔ አይፓድ አንድ አይነት የሐሙሱ ያርቡና ሐሙሱ አንድ ሆነ ሁለት የነ በሳምንት በቀደምም ኢሜል አድርጌላችሁ ነበር የሚያስተካክለው ሰው የለም ወይ በደንብ እንዲሰራ ፖድካስቱ አስተካክሉ ባካችሁ በጣም ነው የሚያናድደው ከላንደን
አስተያየቶቻችን ያደረሱን አድማጮች እናንብዝ ግን ጥያቄዎቹ ግን መመለስ ያለባቸው ሰለሞን
አሁን ሙሉ በሙሉ አሁን አሉላኔ እናንተ መመለስ ባንችልም ጥያቄዎቹን ተቀብለናል አስተያየቶቹን ተቀብለናል እንደዚህ አይነት የሚያጋጥሙ የቴክኒክ ችግሮች ስላሉ ብዙ ጊዜ ብዙ አድማጮቻችንም አድርሰውናል ይሄንን ቅሬታቸው ስለዚህ ተከታትለን ችግሩ ያለበት ቦታ ላይ
መፍታት አለብን
ጥረት እናደርጋለን
ሁለት ነገር ነው አሁን በዚህ ሰዓት ማድረግ የምንችለው እንዳልከው እኛ ሙሉ መመለስ አንችልም አንደኛ በተለይ ጥያቄዎቹም ሁለት ናቸውና የፕሮግራም መደጋገምን ወይም ደግሞ ሙሉ መስማት አለመቻላቸውን በተመለከተ ላቀረቡት መጀመሪያ ይቅርታ እንጠይቃለን። ፕሮግራሞቻችን በወጉ በአግባቡ መከታተል ባለመቻላችሁ አንዳንድ ጊዜ የቴክኒክ ችግሩ የኛ ብቻ ሆኖ የሚገኝበት ጊዜ አለ። ከዚህ ቀደም ብዙዎቻችሁ ቅሬታ ስታሰሙን እንደናንተ እንዳድማጭ ሆነን ድረገጾቹ ላይ በአፕ የሚሰሙትንም ምን በሚሰሙበት አማራጮች በሙሉ ተከታትለን ችግሩ ምን ላይ መሆኑን እንዳረጋገጥን የቴክኒክ መፍትሄ እንዲገኝ እናደርጋለን። አንዳንድ ጊዜ ግን ከኛ ውጭ ሊሆን ይችላል ሰለሞን ከአድማጮቻችን በኩል የሚመጡ ችግሮች አሉ። ሱንም እናጣራለን። ለማንኛውም ይቅርታን ጠይቃለን። ትክክለኛውን ምላሽ ሰጣለን። የሰዓት እጥረትን በተመለከተ ላቀረቡት አድማጭ እንግዲህ
አድማጮቻችንን አስተያየቶቹን ጊዜ እናከብራለን እንወዳቸዋለን በጣም እንነጋገርባቸዋለን የተሻለ አቀራረብ የሚኖርበትን ሁኔታ እንደዚሁ እንተልማለን። በጣም እናመሰግናለን ለማንኛውም ለክትትላችሁ ለአስተያየቶቻችሁ። የስልክ መስመራችንን እናስታውሳችሁ በድጋሚ 2022059942 የውስጥ መስመር 14 ነው። ኢሜይል ለምትጠቀሙ horn@voanews.com ነው።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሁን በስቱዲዮ ሰዓታችን አቆጣጠር ከምሽቱ 3 ሰዓት በኢትዮጵያ ሰዓት ላድርገው አቆጣጠሩን ግን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ34 ያመለክታል።
ዋሽንግተን ላይ ነው ሰዓቱ ያለው የሚያሳየን ግን አዲስ አበባ
ነው። ያው በአዲስ አበባ ነው መለኪያችን ወይም በኢትዮጵያ ነው። ቀዳሚው ቅንብር ለዚህ ክፍል ሳምንታዊው ስፖርት በሰለሞን ክፍሌ።
ሰዓቱን አልተናገርኩም እኮ
3:34 ብያለሁ። አድማጮች ነገ ይመልሱልን ሳልል ተሳስቼ ከሆነ ከአንተ ከተሳሳት ከአንተን ነው የምንቀጣው። ለሁሉም ስፖርት ስፖርት።
አስገራሚ ውጤቶች እየተመዘገቡበት ያለው 30ኛው የአፍሪካ እግር ኳስ ዋንጫ ውድድር ወደ ግማሽ ፍጻሜ ተሸጋግሯል። ያለፉት አራቱ ቲሞች ረቡዕና ሐሙስ ይጫወቱና ቅዳሜና እሁድ ለደረጃና ለዋንጫ በሚካሄዱ ግጥሚያዎች ይጠናቀቃል። እንደምን አመስታችሁልኛል የተከበራችሁ አድማጮቼ። የሩጫ ስፖርት ዜናዎችን ማልኛ አብረን እንቆይ። ከ16 ወደ 8 ከ8 ወደ 4 ቲሞች እየጠራ መጥቶ አሁን ለፍጻሜ ደረሱት ኮንጎ ዲሞክራቲክ ሪፑብሊክ፣ አይቮሪ ኮስት፣ ጋና እና አስተናጋጅ ኢኳቶሪያል ጊኒ ናቸው። ዛሬና ነገ ያርፉና ረቡ ኮንጎ ከአይቮሪ ኮስት፣ ሐሙስ ጋና ከኢኳቶሪያል ጊኒ ይጫወታሉ። የነዚህ አሸናፊዎች እሁድ ለዋንጫ፣ ተሸናፊዎች ቅዳሜ ለደረጃ ይጋጠማሉ። ገዛኸኝ ያለፉትን ሁለት ግጥሚያዎች በቴሌቪዥን ተከታትሏል፣ አስተያየቶችም ሰብስቧል።
30ኛው የአፍሪካ ዋንጫ ከ16 ብሔራዊ ቡድኑ 12ቱን አንጠባጥቦ በመቀነስ የማጣሪያውን ወንፊት በጥንካሬና በጽናት ተቋቁመው ወደ ወሳኝ ምዕራፍ የደረሱት አራት ቡድኖች ለተነገ ወዲያው ወሳኝ ፍልሚያ ተፋጠዋል። ለኮንጎ ዲሞክራቲክ አጨዋወት አጨብጭበን አድናቆታችን ሳንርቅ የኮትዲቯርና የአልጄሪያ በሁለቱም በኩል የታየው የመሸናነፍ ፉክክራቸው እጅግ ማራኪና ውድድራቸው ምነው የፍጻሜ ጨዋታ በሆነ አሰኝቷል። በተሻለ እንቅስቃሴና በፈጣን የጨዋታ ፍሰት ከነው አጨዋወቱ የአልጄሪያ ቡድን መሰናበቱ ብዙዎችን ሲያስቆጭ አልቀረም። ሌላው ከዚህኛው ጨዋታ ቀደም ብሎ የጋና ብሔራዊ ቡድን ጊኒን በፍጹም የጨዋታ ብልጫ 3-0 ሸኝቷል። ስለ ጨዋታው የወጣቶችን አስተያየት ለማሰባሰብ ስነሳ መደበኛ የልምምድ ፕሮግራም ላይ የነበሩትን የካ ክፍለ ከተማ እግር ኳስ ቡድን ተጫዋቾችን አግኝቻለሁ። የ22 ዓመቱ አብዲ አብደላ በብሔራዊ ሊግ ለሚጫወተው የካ ክፍለ ከተማ እግር ኳስ ቡድን በአማካይ ተከላካይ ስፍራ ይጫወታል። ስለ አፍሪካ ዋንጫ ላቀረብኩለት ጥያቄ አጠር አድርጎ ተናግሯል።
ከተደረጉ ውድድሮች በጣም የማረከኝ ጨዋታ ኢኳቶሪያል ጊኒ ከቱኒዚያ የተጫወቱት ጨዋታ ነው። በዘንድሮ የአፍሪካ ዋንጫ ጋናና አይቬሪ ኮስት ለዋንጫ ይደርሳሉ።
የዘካሪያስ ግርማ አስተያየትም ይቀጥላል።
በዘንድሮ የአፍሪካ ዋንጫ እንግዲህ ሁሉንም አይቼዋለሁ ማለት ይቻላል። ያው እስካሁን የተካሄዱትን ውድድሮች አይቼ እንቅስቃሴው በጣም ደስ የሚል ነገር ነው። እኔ እንደውም የአፍሪካ ዋንጫ በየጊዜው እየተሻሻለ ነው የመጣው። የዘንድሮ አፍሪካ ዋንጫ እኔ በብዙ መልኩ ጠንካራና ብዙ ትምህርት የወሰድኩበት ነው ብዬ ነው የማስበው።
የእነማን ጨዋታ አድንቀሃል? በመጨረሻም ለዚህ ለፋይናሊስት መጨረሻ የሚደርሱት ከአራቱ ቡድኖች ማንና ማን ናቸው ታስባል?
ጥሩ እንቅስቃሴ የጋና ቡድን ላይ በጣም ደስ የሚል እንትን ያለ በጣም የተሻለ ነገር ነው ከላይ ከበፊቱ ጊዜ እያየባለሁት እና ያው ግምቴ ግን ያው ጋና ይበላል ብዬ ነው።
ዘካሪያስ ግርማ ኢንተርናሽናል አልቢትር ሲሆን የአፍሪካ ክለቦችና የአፍሪካ ዋንጫ ማጣሪያዎችን የሚያጫወተው ወጣት የእግር ኳስ ዳኛ ነው። ሌላው አስተያየት ሰጪ ቴዎድሮስ ምትኩ የሚከተለውን ተናግሯል።
አሪፎን ያገኘው ጨዋታ ጋና ከአልጄሪያ የተጫወቱት ጨዋታ ነው። በዛ ላይ ጋኖች ከዘጠና ደቂቃ በላይ የመጫወት አቅማቸውን አቅም እንዳላቸው ያሳዩት ጨዋታ ነው። ለእኔ እሱን እኔም ኢምፕሬስ ያደርገኝ ጨዋታ ነው። እንደ ጨዋታ እንደ አፍሪካ ውድድር ካየነው ብዙ ሞቲቬሽን አልነበረውም በተመልካቾች ዘንድ።
በተለይም ኢኳቶሪያል ጊኒ እና የኮንጎ ብራዛቪል ቡድኖች በአውሮፓ ታላላቅ ቡድኖች ውስጥ የሚጫወቱትን ተቋቁመው ለደረሱበት ደረጃ አድናቆት እንዳለው ቴዎድሮስ ሲገልጽ፣ የፍጻሜ ተጋጣሚዎች ግን የምዕራብ አፍሪካዎቹ ኮትዲቯር እና ጋና ይሆናሉ ብሏል። በእኔ በኩል ይሄው ነው ያለው ሰለሞን።
ውድድሩ ወደሚካሄድበት ወደ ኢኳቶሪያል ጊኒ ልውሰዳችሁና ደግሞ በዚያ ከሚገኙት አቶ ፍቅሩ ኪዳኔ አስተያየትና ያላቸውን ትችት እንስማ።
በሰላም ይካሄድ የነበረው የአፍሪካ ዋንጫ ውድድር በጊኒ ኢኳቶሪያል እና ቱኒዚያ ግጥሚያ የተነሳ አስቀያሚ መልኩን አሳይቷል። የጊኒ ኢኳቶሪያል ቡድን በዳኛው ቸርነት ባገኘው የፍጹም ቅጣት ምት ከቱኒዚያ ጋር እኩል ለእኩል በመሆን ከዚያም በተጨማሪው ጊዜ ውስጥ ሁለተኛ ግብ በማግኘት አሸንፎ ለፍጻሜ ግማሽ አልፏል። ጨዋታው እንዳለቀ የቱኒዚያ ተጫዋቾች ዳኛውን ከበው ደብድበው ተመልካቾች ላይ ጠርሙስ ወርውረው መጥፎ ምልክት በማሳየት ንዴታቸውን ወደ ብልግና ተቀይሮ አሳዛኝ ድርጊት ፈጽመዋል። ነጭ አፍሪካ እየተባሉ የሚጠሩት የሰሜን አፍሪካ አረቦች ለጥቁሮች ያላቸውን ንቀት በብዙ አኳኋን ነው የሚያገልጹት። በቱኒዚያ መሸነፍ ያለመጫጨሩት ነገር የለም። ይህን ግጥሚያ የመራው የሞሪሻስ ዳኛ ከሰራቸው ስህተቶች ውስጥ ዋነኛው ከእውነት የራቀ የፍጹም ቅጣት ምት መመሰቱ የአፍሪካ ፉትቦል ኮንፌዴሬሽን ባለስልጣኖችን በሙሉ ተሰደዋል። የተሸነፈ ቡድን ከሚዘረዝራቸው ምክንያቶች ዋናው ዳኛውም ወንጀል ቢሆንም ቱኒዚያ ጊኔን ለማሸነፍ በቀላሉ ትችል ስለነበር ምን እንደነካቸው ራሳቸው ጉድለታቸውን ቢያጣሩ ይቻል ነበር። የመለወጫ ክፍሉን ከመሰባበር በፊት ቱኒዚያ የሚገባት ቅጣት እንደምታገኝና የግጥሚያውም ዳኛ በጡረታ እንደሚገለል ተስፋ አለን።
አቶ ፍቅሩን አመሰግናለሁ። በአትሌቲክሱ የሩጫ ስፖርት ዜና በ1500 ሜትር የአውሮፓ ሻምፒዮኗ የኔዘርላንዷ ሲፋን ሐሰን ቅዳሜ ዕለት ካርልስ ሩህ ጀርመን በተካሄደው የአዳራሽ ውስጥ ሩጫ ውድድር የብሔራዊ ሬኮርድና የዓለምን ፈጣን ጊዜ በማስመዝገብ ድል ተቀዳጅታለች። 4:02.57 ነው ጊዜዋ። ሲፋን በዓለም የአዳራሽ ውስጥ ሩጫ የብር ሜዳሊያ ተሸላሚዋን ኢትዮጵያዊት አክሱማዊት እምባዬን መጨረሻው ላይ ጥላ በማለፍ ነው ያሸነፈችው። አክሱማዊት ሁለተኛ ሆናለች። በወንዶቹ የቱርኩ ኢልሃን ታኑ በ3:38.05 አንደኛ፣ ኬንያዊው ኒክሰን ቼፕሴባ ሁለተኛ ሆነዋል። በሌላ የሩጫ ስፖርት ዜና ኤርትራዊው አትሌት ተወልደ እስጢፋኖስ በትላንቱ 64ኛው የጃፓን ቤፑኦይታ ማራቶን የግሉን ድንቅ ሰዓት በማስመዝገብ አሸንፏል። 2:10.18 በሆነ ጊዜ ሲገባ የሀገሪቱን ሁለት ጠንካራ ተፎካካሪዎችን ሂሮኪ ካዶታንና ሂሮይኪ ያማሞቶን ቀድሞ ነው። ተወልደ እስጢፋኖስ በ64 ዓመት የኦይታ ማራቶን ታሪክ ሲያሸንፍ የመጀመሪያው ኤርትራዊ ሆኗል። በመጨረሻም አሜሪካን ፉትቦል play clock at 5 pass is intercepted at the goal line by Malcolm Butler unreal የኒው ኢንግላንድ ፔትሪዮትስ 28 የሲያትል ሲሆክስ 24 የመጨረሻው ውጤት ይህ ይሁን እንጂ ታዲያ ሲያትል ሲሆክስ ማሸነፍና ዋንጫ ማንሳት እንደነበረበት ግን ብዙዎች ይስማማሉ። ጥሩ ተጫውተዋል። መጨረሻው ደቂቃ ላይ የተፈጸመች ስህተት ለሽንፈት አብቅቷቸዋል። 28-24 ዘ ኒው ኢንግላንድ ፔትሪዮትስ የ2015 ሻምፒዮን። በዚሁ ላብቃ አድማጮች፣ ከነገ በስቲያ ረቡዕ በልዩ መስኮት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰለሞን ክፍሌን ለሳምንታዊ ስፖርት ዝግጅቱ እናመሰግናለን። አድማጮች፣ ተከታዩ አሁን አፍሪካ ነክ ርዕሶች።
የኬንያ መንግስት አሸባሪነትንና ሌሎች አደጋዎችን ለመታገል ሌት ተቀን ሲጥር እንደቆየ ገልጿል። ካለፈው ዓመት አንስቶም በሀገሪቱ አዲስ የማህበረሰብ ጥበቃ ፖሊሲ በተግባር ላይ አውሏል። ዘጋቢያችን መሐመድ ዩሱፍ የአካባቢ ጥበቃው ፕሮግራም እንዴት እየሰራ እንደሆነና ኬንያውያን እንዴት እንደሚመለከቱት የሚያሳይ ዘገባ ከናይሮቢ ልኳል። የአፍሪካ ነክ ርዕሶች አዘጋጅ አዳነች ፍሳይ ታቀርበዋለች።
ሩንዳ በተባለው ከናይሮቢ ወጣ ብሎ በሚገኘው የሀብታሞች መኖሪያ ሰፈር የመኪና ትራፊክ ይጨናነቅበታል። በእግር ሲሄዱ የሚታዩ ሰዎች በጣም ጥቂቶች ናቸው። ባለፈው ታህሳስ ወር 76 ቻይናውያን የሳይበር ወንጀል በመፈጸም ተጠርጥረው የተያዙትም በዚህ ሰፈር ነበር። ቻይናውያኑ ይፈጽሙት የነበረውን ነገር ለማወቅ የተቻለው ግን ከቻይናውያኑ መኖሪያ ቤቶች አንዱ ከተቃጠለ በኋላ ነው። በመሃል ናይሮቢ እንዲህ አይነት አደገኛ ወንጀሎች ሲፈጸሙ መንግስት እንዴት እስካሁን ሊነቃ አልቻለም በሚል በህዝብ ዘንድ ቁጣ አስነስቷል። መንግስት አስቀድሞ መረጃ ለማግኘት ባለመቻል ከሚነቀፍባቸው ነገሮች አንዱም ይህ ነው። የኬንያ ባለስልጣኖች የሀገሪቱን ጸጥታ ለመጠበቅ የተቻላቸውን ሁሉ እያደረጉ እንደሆነ ይናገራሉ። ሆኖም ለመንግስት ብቻ የሚጣል ነገር ባለመሆኑ የሀገሪቱን ጸጥታ በመጠበቅ ረገድ የእያንዳንዱ ኬንያዊ ትብብር ያስፈልገናል ይላሉ። ኒምባኩሚ ማለት 10 ቤተሰብ የተባለ የመንደር ጥበቃ ፕሮግራም የተጀመረውም ለዚህ ነው። ኒምባ ኩሚ በእያንዳንዱ መንደር የሚጠብቁ 10 ቤተሰቦች ይመደባሉ። የመንደር ጠባቂ ቡድን አጠራጣሪ ነገር ሲያይ ለፖሊሶችና ለጸጥታ ኃይሎች ያሳውቃል። ኬንያ እንዲህ አይነቱን አሰራር የወሰደችው ከጎረቤቷ ሀገር ታንዛኒያ ሲሆን ታንዛኒያ ውስጥ ስኬት እንዳገኘ ተዘግቧል። አንዳንድ ኬንያውያን ግን በመንደር ጠባቂው ቡድን አስፈላጊነት ላይ ይጠራጠራሉ። ሳሚ ሚዩ አስተማማኝ ጸጥታ ባለው መንደር የሚኖሩ ስራ አስኪያጅ ናቸው። ከጎረቤቶች ጋር የመተዋወቅ ፍላጎት የለኝም። ጎረቤቶችን ማወቁ በጸጥታ ጥበቃው ላይ የሚያመጣው ለውጥ ያለ አይመስለኝም ይላሉ።
The place I live in, we have a security personnel downstairs.
በምንኖርበት ቦታ በር ላይ የጸጥታ ጠባቂ ዘበኛ አለ። ስለሆነም ስለ ጎረቤቶቼ ጉዳይ የሚያገባኝ ነገር የለም። እነሱን በማወቄ የጸጥታ መጠበቅ ስሜት አይኖረኝም። የሚያመጣው ለውጥ ያለ ሆኖ አይታየኝም።
ሌሎች ደግሞ እንዲህ አይነቱ የመንደር ጥበቃ ፕሮግራም መብታችንን ሊጋፋ ይችላል የሚል ስጋት አላቸው። ኦክታቪያን ጋኩሩ በናይሮቢ ዩኒቨርሲቲ የሶሲዮሎጂ ፕሮፌሰር ናቸው።
It's evident that this country has also reached a point of social development
እዚህ ሀገር የግለኝነት ስሜት ጎልቶ ሊታይ የሚችልበት የማህበረሰባዊ ለውጥ ደረጃ ላይ እንደተደረሰ ግልጽ ነው። በአሁን ወቅት በግል ቦታና ህይወት ያለ መግባቱ ዝንባሌ ኬንያ ውስጥ እጅግ የሚፈልግ የማህበረሰባዊ እሴት ሆኗል።
ያም ሲባል ግን የመንደር ጥበቃው ፕሮግራም የሚጠቅምበት ሁኔታ ሊኖር ይችላል ይላሉ ፕሮፌሰሩ። እንደ ቦታው ነው ይላሉ። በአንዳንድ ቦታዎች በዘር ልዩነት፣ በአኗኗር ደረጃና በሰፈሮች አያያዝ ልዩነት ምክንያት ሰዎችን ለመንደር ጥበቃው ተግባር ለማስተባበር ከባድ ሊሆን እንደሚችል ፕሮፌሰር ጋኩሩ አስረድተዋል። የኬንያ መንግስት የመንደር ጥበቃ ፕሮግራም ጎረቤቶች ተሰባስበው ወንጀልና የአሸባሪዎች ጥቃትን ለመከላከል የጋራ ጥቅም ለሆነው የማህበረሰባቸው ጸጥታ ሁኔታን ለመጠበቅ ይረዳቸዋል የሚል እምነት አለው። የመንደሮች ነዋሪዎች ከፖሊሶች ይልቅ ስለ አካባቢያቸው የበለጠ የሚያውቁት እነሱ በመሆናቸው የአካባቢያቸው ጆሮና አይን በመሆን የበለጠ ሊሰሩ እንደሚችሉ የሀገሪቱ መንግስት ያምናል። ዳን አኩሙ የተባሉ በጸጥታ ጥበቃ ተግባር የተሰማሩ ሰው ጽንሰ ሐሳቡን ይደግፋሉ። የከፍተኛ መደብ ሰዎች በሚኖሩበት አካባቢ በግል ቤቶች ጥበቃ የተሰማሩት ሳይቀሩ ከተባበሩ የመንደር ጥበቃው ፕሮግራም በእንደዛ አይነት ሰፈር ሳይቀር ሊሰራ ይችላል ይላሉ።
The areas where community policing and community initiative can work, but there are areas where
ይህ ቤቴ ሆኖ ዘበኛ ቢኖረኝ የጥበቃውን ተግባር የማገኘው ከጸጥታ ጥበቃ ኩባንያ ነው ሊሆን የሚችለው። ሌላው ጎረቤቴ ደግሞ የጸጥታ ጥበቃ አገልግሎት ነው የሚያገኘው ከሌላ የጸጥታ ጥበቃ ኩባንያ ይሆናል። በአካባቢዎቹ የሚሰሩት ዘበኞች ታዲያ እርስ በርስ የመታወቅ ኃላፊነት ይወስዱና አብረው መስራት ይጀምራሉ። በሀብታሞቹ ሰፈር ሊሰራ የሚችለው በዚህ መንገድ ነው።
ሳሚ ሚዮቭ የተባሉ የናይሮቢ ነዋሪ ግን በተለይም ጽንፈኛው የሶማሊያ አልሸባብ ቡድን በሀገሪቱ ላይ ጥቃቶች ባካሄደበት ወቅት የኬንያን ጸጥታ ጥበቃ የማሻሻሉ ተግባር የመንግስት ኃላፊነት ነው መሆን ያለበት ይላሉ።
I think the first thing the government needs to do is up its game and especially the intelligence.
እንደሚመስለኝ መንግስት በመጀመሪያ ደረጃ ማድረግ ያለበት ነገር በተለይ የሀገሪቱን የስለላ ስራን አስመልክቶ አሰራሩን ማሻሻል ነው። ዋናው ነገር ይሄ ይመስለኛል። ሁለተኛ ደግሞ ድንበሮቻችን መጠበቅ ይኖርባቸዋል። መጀመሪያ የቤትን ጥበቃ ካጠናቀቅ በኋላ ነው ስለ ክልላዊ ሰላም ጥበቃ የምታስበው።
የሀገሪቱ የጸጥታ አገልግሎቶች በበኩላቸው ኒዩምባ ኩሚ የተሰኘው የመንደር ጥበቃ መርሃ ግብር ከተጀመረበት ጊዜ አንስቶ በርካታ ሊፈጸሙ የታቀዱ ጥቃቶችን ለማክሸፍ ተችሏል ይላሉ። ኬንያ ውስጥ የአሸባሪዎች ጥቃቶችንና ሌሎች ወንጀሎችን ለመከላከል ስለተጀመረው የመንደር ጥበቃ ፕሮግራም የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩ ነው።
አድማጮች፣ ተከታዩ ቅንብር ጤና ነው። አዘጋጅና አቅራቢ ሰለሞን አባተ።
ማችዲሾ ሞዬቲ የዓለም የጤና ድርጅት የአፍሪካ ቢሮውን እንዲመሩ የሰየማቸው ዳይሬክተር ናቸው። አንዲት ሴት አሁን እርሳቸው ለያዙት ቦታ ስትሾም ሞዬቲ የመጀመሪያዋ ናቸው። ይህ ደግሞ አንድም መታደል ነው አንድም ፈተና ነው ብለዋል አዲሷ ዳይሬክተር ከጄኔቫዋ ዘጋቢያችን ሊሳ ሽላይን ጋር ቃለ ምልልስ ያደርጉ። ዶክተር ማችዲሶ ሞዬቲ በማህበረሰብ ጤና ዘርፍ የ35 ዓመታት የሀገራቸውና ዓለም አቀፍ ልምድ ያካበቱ ናቸው።
I am very happy and proud to be the first woman but I also
ለዚህ ቦታ የመጀመሪያዋ ሴት ሹም በመሆኔ በጣም ደስተኛ ነኝ፣ ኮርቻለሁ። በርግጥ የሴት መሾም ነገር በጣም ዘግይቷል። ለማንኛውም ደስ ብሎኛል። ምን ማድረግ እንደምችልም እያሰብኩኝ ነው። ፈተናዎቹ ብዙ ናቸው። ያለ ኢቦላ እንኳን ችግሮቹ እጅግ የበዙ ናቸው።
ዶክተር ሞየቲ ለምዕራብ አፍሪካ የከበደ የሐዘን ሁኔታ ያሉት የኢቦላ ወረርሽኝ ፈር እየለቀቀና እየተንሰራፋ የሚገድለው ሰው ቁጥርም እጅግ እየበዛ በሄደ ጊዜ የዓለም የጤና ድርጅት ምላሹና እንቅስቃሴው እጅግ አዝጋሚ ነበር ተብሎ ብዙ ውርጅብኝና ወቀሳ ዘንቦበታል። እናም ታዲያ እስኪ የተሻለ ራዕይ ለአፍሪካ ያለው መሪ ጥቂትም ኮስተርና ቆፍጠን ያለ የሥራ ኃላፊ ቢሰማራበት የተሻለ ውጤት ይታይ ይሆናል ተባለና ሞየቲ ለቦታው ታዩ። በሊሳ ሽላይን የWHO ጠቅላይ ጽሕፈት ቤት ጄኔቫ ዘገባ መሠረት እንግዲህ ወደፊት የሚጠብቋቸውን የጤና ፈተናዎች በራሳቸው መጋፈጥና መቋቋም ይችሉ ዘንድ የላይቤሪያ፣ የሴራሊዮንና የጊኒ የጤና ስርዓቶችን ማጠናከርና ለድህረ ኢቦላ ስራ ማዘጋጀት አስፈላጊ ነው። ይህ ሁኔታ ፈጥኖ መለወጥ አለበት ብለው ያመኑት ዶክተር ሞየቲ ጠንከር ያለ ትኩረት እንደሚሰጡት ተናግረዋል። ሀገሮቹ ድጋፍ ሊቋረጥባቸው እንደማይገባ ያምናሉ። ወደፊት ለሚያጋጥሟቸው የአደጋ ሁኔታዎች ፈጣን ምላሽ በሚሰጥ ሁኔታ መታጠቅ አለባቸው።
I hope that the outpouring of support that these countries have had
በእነዚህ ሀገሮች እየጎረፈ ያለው ድጋፍ እንደማይቋረጥ ተስፋ አድርጋለሁ። ይሁን እንጂ በተመሳሳይ ሁኔታ እጅግ ደካማ የጤና ስርዓት ያላቸው ሌሎችም ብዙ ሀገሮች እንዳሉ ማስተዋል ያስፈልጋል።
ከዋና ዋና ግቦቻቸው መካከል አፍሪካ ውስጥ የጤና ማሻሻያና ማስተካከያዎችን ፈጥኖ ማካሄድ ነው። ኢቦላ በድክመትም በጥንካሬም ብዙ አስተምሮናል ብለዋል ዶክተር ሞየቲ። የአደጋ ጊዜ ፈጣን ምላሽ የሚሰጡ ቡድኖች ስፋትና ሙያዊ ብቃት መጠናከር እንዳለበት ዶክተር ሞየቲ በአጀንዳ መዝገባቸው ላይ ካሰፈሯቸው የቅድሚያ ስራዎች መካከል ይገኛል። አደጋ ተከሰተ ማለት ቡድኖቹ ሊያጠፉት እዚያው ተገኝተዋል መሆን አለበት ነገሩ በሞየቲ ፍላጎትና ትልም። ዶክተር ሞየቲ የዓለም የጤና ድርጅትን የአፍሪካ ቢሮ የተቀላቀሉት በአውሮፓውያኑ የዘመን አቆጣጠር በ1999 ዓመተ ምህረት ነበር። የዛሬ 16 ዓመት ማለት ነው። ከተሰማሩባቸው በርካታ ኃላፊነቶች መካከል የአህጉሪቱ የWHO ምክትል ዳይሬክተርም ሆነዋል። ስለዚህም የአፍሪካን ቀዳዳዎች ሁሉ ያውቃሉ ብሎ WHO ያምናል። በ47 የአፍሪካ ሀገሮች ውስጥ የተሰማሩ 2400 ባለሙያዎችን የዕለት ተዕለት ሥራ ሊመሩ ሊያስተባብሩ ይጠበቅባቸዋል። ጠንካራ ግን ፍትሃዊ ቅንና ገራገር መሪ ወይም አለቃ ነኝ ብለው ነው ሞየቲ ስለ ራሳቸው የሚያስቡት። የባልደረቦቻቸውን የፈጠራ አቅም ሊያጠናክርና ሊያበረታታ የሚችል ክፍትና የተመቸ የሥራ ሁኔታን እንደሚደግፉም ይናገራሉ።
I'm a very fairly informal, open boss who is happy to chat and exchange with colleagues, but I'm very much expecting at the end of all that
ጣጣ የማላበዛ ወይም ነገር የማላካብድ ከባልደረቦቼ ጋር ሐሳብ መለዋወጥና መነጋገር የሚያስደስተኝ ግልጽ አለቃ ነኝ። ይሁን እንጂ እያንዳንዱ ሰው ስራውን እንዲሰራ ውጤት እንዲያመጣ ጠብቃለሁ። ካለበለዚያ ጅራፍ ይጮሃል።
ዶክተር ሞየቲ አዲሱን ስራቸውን ለመጀመር የዓለም የጤና ድርጅት የአፍሪካ ጠቅላይ ጽሕፈት ቤት ወዳለባት ብራዛቪል ሰሞኑን እንደሚሄዱ ተናግረዋል። ብዙ መፈዋቸር ይጠበቅብኛል፣ ማልጄ መነሳት ይኖርብኛል ብለዋል የአፍሪካይቱ አዲስ የጤና ኃላፊ። መልካም ስራ፣ መልካም እድል። ልክ የዛሬ ዓመት አካባቢ ኢቦላ ምዕራብ አፍሪካን ማተራመስ ጀምሮ ከቁጥጥር እየወጣ መሆኑ እውን ሲሆን ዩሳምሪድ ተብሎ ከእንግሊዝኛው መጠሪያው ምህጻር በተበጀለት ስም የሚታወቀው የዩናይትድ ስቴትስ ጦር የተላላፊ በሽታዎች ምርምር ኢንስቲትዩት ፈጥኖ ወደ ተግባር ገባ። በዓለም ላይ እንዲህ አደገኛ የሚባሉ ገዳይና ጅምላ ፈጅ ተውሳኮችና ወረርሽኞች በተከሰቱ ጊዜ ቦታው ላይ ይገኛል የሚባለው ዩሳምሪድ በሪፖርተራችን ካትሪን ሜደክስ ዘገባ መሰረት በታሪክ እጅግ የተራዘመውንና እስካሁንም አቻ የሌለው ቁጥር ያለውን ሰው የፈጀውን ኢቦላን ነበልባል ለማብረድ ሳይንቲስቶቹ ተረባረቡ።
When we realized after CDC reports and WHO reports that this virus was starting to spin out of control and we really
ይህ ቫይረስ ከቁጥጥር እየወጣ መሆኑን የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት CDC እና የዓለም ጤና ድርጅት WHO ካወጧቸው ሪፖርቶች እንደተገነዘብን እኛም እዚህ ምርመራችንን አጠናከርን።
ጃንዳይ በዩሳም ሪድ የሰውነት ቫይረሶችን የመቋቋም ቅርንጫፍ ኃላፊ እርሳቸው የሚመሩት ይህ ቅርንጫፍና ቡድኖቹ የምርምር ስራቸውን የሚያከናውኑት 24 ሰዓት ነው። ስራው ካለፈው ሰኔ አንስቶ አይቆምም። ለቅጽበት እንኳ ለኢቦላ ቫይረስ ፈዋሽ መድኃኒት ወይም መከላከያ ክትባት መገኘት አለበት። ይህ የዩሳም ሪድ ቅርንጫፍ ያቀፈው 300 የሚሆኑ ሳይንቲስቶችን ነው። ሲሶ የሚሆኑት ታዲያ ሙሉ ጊዜያቸውንና ትኩረታቸውን ሰጥተው እየሰሩ ያሉት በኢቦላ ላይ ነው። ዩሳም ሪድ የተቋቋመው በአውሮፓውያኑ የዘመን አቆጣጠር በ1969 ዓመተ ምህረት ነበር፣ የዛሬ 46 ዓመት። ያኔ የአሜሪካ ፕሬዚደንት የነበሩት ሪቻርድ ኒክሰን ለ20 ዓመታት ያህል ሲካሄድ የነበረውን በሕይወታዊ አካላት የሚሰሩ የጦር መሳሪያዎች ምርምር ባዮሎጂካል ዌፐንስ ሪሰርች እንዲቆም አድርገዋል።
I have decided that the United States of America will renounce the use of any form of deadly biological weapons that
ገዳይ ወይም በአካል ላይ ጉዳት አድራሽ የሆኑ ማናቸውንም አይነት ባዮሎጂካል የጦር መሳሪያዎችን ዩናይትድ ስቴትስ እንድታወግዝ ወስኛለሁ።
ፕሬዚዳንት ኒክሰን ናቸው። ይልቅ ይህ የጦር ምርምር ተቋም ትኩረቱን ወደ ሌላ አቅጣጫ አዞረ። በዓለም ዙሪያ እጅግ ገዳይ ለሆኑ ኢቦላን ጨምሮ በርካታ ቁጥር ላላቸው ሕያዋን ተሐዋስያን ማጥፊያና መከላከያ የሚሆን መላ መፈለግ ይቀጥላል። የተከበራችሁ አድማጮች፣ ለዛሬ ጤና ጊዜው አለቀ። ሳምንት እንገናኝ። በጤና ቆዩ። ጤና ይስጥልኝ።
ሰላም እናመሰግናለን። ለሳምንታዊ የጤና ዝግጅት ጥቂት ደቂቃዎች አሉን። አንድ ሙዚቃ፣ በተለይ ደግሞ ወቅታዊ የሆነ ሙዚቃ ለመጋበዝ ቀደም ብለን በመጀመሪያው አጋማሽ የመጋበዝ እድል አላገኘንም። ልናነሳ የነበርነውም አንድ ነጥብ ነበረ፣ ለሱም ሰዓት ያገኘን ይመስላል።
ትንሽ ጊዜ አሁን ተዋውቀን እንደሆነ በተለይ ከዚህ ከስፖርት ጋር የተያያዘ ሰለሞን ክፍሌ በስፖርት ዝግጅቱ የትናንትናን ሱፐር ቦል ወይም ደግሞ የአሜሪካ ፉትቦል የፍጻሜ ግጥሚያን አንስቶ ያነሳው ሪፖርት ነበርና
ልክ ነው።
ለብዙ ኢትዮጵያውያን ተከታታዮች እንደምታውቀው የግፊያ ጫወታ ነው።
ምናቸው ነው ይሄን ያቀረባችሁት? ደሙ ልትነጋገሩበት እንዳንባል
መልኩን ያዘው ጫወታ አድርገው የሚወስዱት አሉ። በእርግጥ ለሚያውቀው ቀረብ ብሎ ላየው ይሄን ጫወታ እጅግ ድንቅ የሆነ ልብ ሰቃይና አንጠልጣይ ተጀምሮ እስከሚያልቅ ድረስ በጣም የሚወደድ ጫወታ ነው። ብዙዎች ቀረብ ብለው እንዲያዩት እንመክራለን።
አንድ ትክክል ነው። የጨዋታውን ደንቦች ስታወቅ የጨዋታውን ስልትና አብሮት የሚመጡትን ሌሎች በርካታ ነገሮች ሲታይ ያን መስህብ ማግኘቱ አይቀርም። እንደው
ከታውን ለምሳሌ ትናንትና ለከሁለት ሰዓት በላይ በተካሄደ ጨዋታ በአራት ኳርተሮች ማለት ነው ማን እንደሚያሸንፍ እስከ መጨረሻው ደቂቃ ድረስ አታውቅም ነበር።
የተሸነፈው 20 ሰከንድ ልትወስን ነበር።
የተሸነፉት ናቸው ያሸንፋሉ ተብሎ ሲጠበቅና ሲመሩ የቆዩ።
ልክ ነው።
እና ተገለባብጣለች በዛ ሰዓት እንኳን የነበረ።
ልክ ነው። እንደ ጥሩ ጨዋታዎች ይሄ ሊታወቅ የሚችለው ነገር አለመታወቁ እስከ መጨረሻው 20 ሰከንድ
በዛ ላይ በጣም ብዙ ሰው ቁማርም ይጫወታል ከልብ አንጠልጣይነት ወጥቼ።
አንድ ሁለት ነጥቦች እናንሳና ወደ ሙዚቃው ለሰዓት ሳንሻማ እንሂድ። ሰለሞን አሁን ባነሳው የአሜሪካውያን አንደኛ ተወዳጅ ስፖርትነቱን ቀደም ብለህ ገልጸሃል። ከስፖርቱ ጋር ተያይዘው የሚመጡ ራሱን የቻለ የተለየ ባህል መገንባቱ በብዙ ሚሊዮን የቴሌቪዥን ተመልካቾች በመሳብ ቀዳሚውን ደረጃ መያዙ የማስታወቂያ ክፍያው እጅግ ግዙፍነት በሰዓቱ የሚቀርቡ አዝናኝ ዝግጅቶች በተለይ በጨዋታው አጋማሽ ላይ የሚቀርቡት የተለየ ጥበቃ መደረጋቸው ልዩ ያደርገዋል። እንግዲህ እነሃል ስለ ሱፐር ቦል
በይፋ ያልተነገረ በዓል እኮ ነው።
ትክክል።
ለአሜሪካውያን
ይሄን ሀል ካወራን የሙዚቃው ሰዓት እንዳንሻማ ነው።
አሁን ይሄ ወር የካቲት የጥቁር ወር የጥቁር ታሪክ ወር ነው በአሜሪካም። እስቲ ይህችን ሙዚቃ እስከ ዝግጅታችን ፍጻሜ እንጋብዛችሁ። ዌክ አፕ ኤቭሪባዲ፣ ንቁ። ሃሮልድ ማርቪን እና ብሉ ኖት ናቸው የሚጫወቱት።
በእኛ በኩል በዚሁ እንሰናበት። ሙዚቃውን ተከትሎ የትግርኛ ስርጭት ይቀጥላል። መልካም ምሽት። ደህና ደሩ።
Wake up, everybody, no more sleeping in bed. No more back thinking, time for thinking ahead. World's changed so very much from what it used to be. There's so much hatred, war and poverty. Oh, 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 oh. Wake up, all the teachers.
such a new way. Maybe then they'll listen to what you have to say. They're the ones who's coming up, and the world is in their hands. When you teach the children to jump the very best you can. Better if we just let it be. Na, 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 na. The world won't get no better. We gotta change it, girl, just you and me.